the voice of America.
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወደ አንድነቷ ተመለስ ይሆን? ከዓለም አንጋፋ አብያተ ክርስቲያን አንዷ የሆነችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በእድሜ ዘመኗ እጅግ የበዙ ፈተናዎችን ማለፏን ታሪኳ ይናገራል። ባለፈው ሩብ ምዕተ ዓመት በውስጧ የተፈጠረው መከፈልና በሀገር ውስጥና በውጪ በሚንቀሳቀሱ ሁለት ሲኖዶሶች መለያየት ብዙዎችን ሲያሳስብ የቆየ የራስ ምታት ሆኗል። በሁለቱም ጎራ ያሉ አባቶችን ለማቀራረብና ወደ አንድነት ለመመለስ የተለያዩ ጥረቶች በተለያዩ ጊዜዎች ተደርገዋል። የሰላምና የአንድነት ጉባኤ ሁለተኛ ዙር የሚባል የሁለቱም ወገኖች ተጠሪዎች ያሉበት ቡድን እነሆ አሁንም በእንቅስቃሴ ላይ ይገኛል። አበረታች ምላሾችን ከሁለቱም አቅጣጫ እያገኘን ነው ይላሉ በጥረቱ ውስጥ ያሉ አሸማጋዮች። መሪዎቹን አነጋግሬያለሁ።
ቤተክርስቲያኒቱ ውስጥ አገልግሎት የምንሰጥ የቤተክርስቲያኒቱ ልጆች ነን። በዋናነት ደግሞ አሁን የተገኘንበት ቤተክርስቲያኒቱ ከተወሰነ ዓመታት ወዲህ ያው ልዩነት መካከል ተፈጥሮ ትንሽ መዘበራረቅ ስላለ ይህን መዘበራረቅ ወደ ሌላ ትውልድ መቀጠል ስለሌለበት ከዚህም ከዚያም ማለትም በአገር ቤቱ ቅዱስ ሲኖዶስ ቤተክርስቲያን የሚያገለግሉ አባቶችም በዚህ በውጭው ሲኖዶስም ያለነው በሌላም በገለልተኛው ያለነው ተሰባስበን ይህን እንዴት እናድርገው፣ ምንስ ይሻላል፣ ከኛ የበለጠ ለጉዳዩ ባለቤት ማን አለና ቤተክርስቲያኒቱ ከምንም በላይ ክብሯም ልልናዋም ለእኛ ነው ቅርቡ በሚል ተነሳስተን ያ ሁለቱን አንድ ለማድረግ እየተንቀሳቀስን ያለንን በዋናነት ዋና ሰብሳቢያችን መልአከ ሕይወት አረጋዊን የቶሮንቶ ቅዱስ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ ናቸው። እንግዲህ ደግሞ እሳቸው ሰፋ አድርገው ይገልጹታል እያምናለሁ። እንደ መነሻል ከተለያየ ዓለም የተሰባሰብን የቤተክርስቲያኒቱ ልጆች ነን። ያው አንድ ለማድረግ እንቅስቃሴ ከጀመርን ቆይተናል።
መምህር ፍሬ ሰው አመሰግናለሁ። መልአከ ሕይወት አረጋዊን ወደ እርስዎ እስቲ ደግሞ ልመለስ።
እኔም በቅድሚያ ይህን የጀመርነውን እንቅስቃሴ ከግብ ለማድረስ ይረዳን ዘንድ በተለይ በመገናኛ ብዙሃን በእናንተው በቪኦኤ በኩል ድምፁ እንዲተላለፍ ለማድረግ ስለጋበዛችሁን በጉባኤው ስም ምስጋናዬን አቀርባለሁ። መልአከ ሕይወት አረጋዊን ብርሃኑ እባላለሁ። በአሁኑ ጊዜ በቶሮንቶ ከተማ ካናዳ ውስጥ ነዋሪ ነኝ። ደብረገነት አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ አገለግላለሁ። መምህር ፌረሰው እንደገለጹትም በዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሁለተኛ ዙር የሰላምና አንድነት ጉባኤ በሚል በራሳችን አነሳሽነት ከተለያዩ ሀገራት ተጠራርተን ጉባኤውን የመሰረትን አባላት ነን። የዚያ አባላት የዚያ ጉባኤ ሰብሳቢ ለጊዜው እኔን መድበውኝ በዚያ እየተንቀሳቀስኩ የሚገኝ የቤተክርስቲያኗ ልጅ ነኝ። ይህም ፍጻሜ ያገኝ ዘንድ ሁሉም በሚያደርገው ጥረት ላይ የበኩሌን አስተዋጽኦ ለማበርከት የማህበሩ አባል ሁኜ የቀጠልኩ ነኝና ይሄው ነው አላማችንም የሆኑ።
እንግዲህ መምህር ፍሬሰው ቀደም ሲል ሲጠቅሱ ይሄ ችግር ይሄ መከፋፈል ወደ ሌላ ትውልድ እንዳይሸጋገር ብለው ነበረ። ትልቁም ነገር ነው፣ ትልቅ አባባል ነው። ነገር ግን የተሸጋገረ ይመስለኛል። ይሄ መከፋፈል ከአንድ ትውልድ አልፎ የመጣ መከፋፈልና ልዩነት ያለ ይመስለኛል። ባለፉት 25ም ይሁን ወደዛ የሚጠጋ አመታት ችግሩን መቼስ ለመፍታት በመጀመሪያ ችግሩ ምን እንደሆነ ማወቅ ያስፈልጋል። ችግር ምን እንደሆነ ማወቅ የመፍትሄው ግማሽ ነው የሚባል አባባል አለ። እስካሁን ድረስ በሄዳችሁበት ጉዞ ምንድነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለው መሰረታዊ ችግር? የልዩነት መንስኤ ምንድነው ብላችሁ ታስባላችሁ ወይስ ምን የደረሳችሁበት ነገር አለ? ምእመናኑስ እንዲያውቁ የምትፈልጉት ችግር ነው የምትሏቸው ነገሮች ምንድናቸው ያሉት? መልአከ ሕይወት ወደርሶ ትልታስቲ።
በአብዛኛው እንደው መነሻዋነት ዋናው የመጀመሪያዋነት ሊያውቁት የሚችሉት የሲኖዶሱ አባላት ናቸው። የተፈጠረው እዚያ ውስጥ ነውና ሌላው ከካህናት ጀምሮ ትንሽ ቀረብ ብንልም ምእመናኑ ደግሞ ከኛ ትንሽ ራቅ ይላል። ስሚ ስሚ የምንሄድበትና በአጋጣሚም ከአባቶች በጨረፍታ የምንሰማውና የምናስበው ነገር ነው ሊኖረን የሚችለው። ግን በዘመኑም በጊዜውም አለ እንደተባለው ቅድም ወደ 26 ዓመታት አስቆጥሯል። አንድ ትውልድ ሊያልፍ ምንም የቀረው አይመስልም። ወደ ሌላ ትውልድም እንዳይሸጋገርና ጨርሶ እንዳይረሳ ችግሩ ወደ መባባስ እንዳይደርስ ለማድረግ ነው። በወቅቱ ነበሩ ከምንላቸው ጉዳዩ ሲፈጠር ችግሩ ሲፈጠር መለያየቱ ሲመጣ ከነበሩት ብዙ አበው ሊቃነ ጳጳሳት መካከል ዛሬ ከ10ና 12 የማይበልጡ ሰዎች ናቸው ያሉ። እነዚያም በእድሜም በጤናም ብዙ የራቁ በሌላ ተተኪ አበው ጳጳሳት እየተመራ ያለ ቤተክርስቲያን ነው የውጩ ነው ውስጡም። እነዚህም ቢሆን በውስጥ ባያውቁትም ትንሽ ቀረብ ይላሉና በእኒህ ጊዜ እንኳ ቢፈታ የሚል ነው። በአጠቃላይ እንደው አንድኛውን እንዳልነበረ ሆኖ ከሚቀር እንዲፈታ ለማድረግ ነው ጥረታችን። እና መንስኤው ምን እንደሚሆን በዚያም በዚያም የሚነገር ነገር ሊኖር ይችላል። የበለጠ የሚያውቁት እነሱ ናቸው እና ተቀራርበው ሲነጋገሩ ነገሩ ይወጣልናል፣ ለእኛም ግልጽ ይሆንልናል። የስሚ ስሚው ለእኛ ብናወራውም ብንናገረውም ብዙም አይጠቅመንም ባይነኝ፣ ከእነሱ ከአባቶች ግን ተቀራርበው ይህን ነገር እስኪ ተነጋገሩበት፣ ማን አጠፋ፣ ማን ነው የተበደለ፣ ማን ነው የበደለ ብለን እንድንነጋገርበት ነው። መቼም በእውነቱ ገሌ ገሌ ተብሎ የሚጠቀስ ያለ ነገር አይመስለኝም። ሁሉም ተጠያቂ የሚሆንበት ደረጃም ሊሆን ይችላል። በአጠቃላይ እንዲቀራረቡ ማድረግ ነው እና ተቀራርበው ፋይሉ በእጃቸው ነው። በጊዜው የተፈጠረውን ችግር ትንሽ መነሻ ትኖረዋለች። ያቺ አድጋ አድጋ ዛሬ ለቤተክርስቲያኗ ትልቅ ሕመም እና ችግር ሁና ቀጥላለች እና ወደ ነበረበት ለመመለስ ነው። መንስኤው ይሄ ነው ብለን ለማለት ለጊዜው በይሆናል እንዳይመስልብን ስለምሰጋ ነው። የሰማሁትን ሁሉ መናገሩ ተገቢ ስለማይሆን መስሎ ስለሚታየኝ ነው። ችግር መኖሩን ብቻ ካወቅን መለያየታቸውን በይፋ ማዶና ማዶ ሆነው እንደዚህ ተደርጓል ይሄ ተደርጓል እየተባለ የሚባለውን ነገር በቅርርብ ሊፈታ ይችላል የሚል ግምት ስላለን ነው የተሰባሰብን።
መምህር ፍሬ ሰው የሚጨምሩት ይኖራል?
በእውነቱ ጥሩ አድርገው ገልጸውታል። እንደተባለውም በዚያ ዘመን እኔ 15 ዓመት ሰው ነኝ። በእውነቱ ችግሩን እንኳን በደንብ የምረዳበት ጊዜ አልነበረም እና በዋናነት አሁን መጀመሪያ ላይ እንዴት ተለያዩ የሚለው ሳይሆን ከተለያዩ በኋላ የተነሳው የታየው ችግር ነው እኛን ያሰባሰበን እና ብዙ ሰው በተለያየ መንገድ ገልጾታል። ያውቀዋል ሁሉም ሰው በተለያየ መንገድ ያው ለጉዳዩ ትርጉም ይሰጠዋል። የሆነ ሆኖ ግን እኛ ችግሩ መፍትሄ ማግኘት ይችላል ከልዩነቱ ይልቅ ከልዩነቱ በኋላ የመጡ ችግሮች ወደ መፍትሄ እንድነድ በጣም እያስገደዱን ነው ያሉትና ይህንን መፍትሄው ከችግሩ ተነስተን መፍትሄው ቀላል ነው እና አባቶች ወደ አንድ ጎራ ከመጡ መነጋገር ከጀመሩ መፍትሄው ቅርብ ነው፣ ከዚያው ነው ያለ፣ የሚከብድ አይደለም የሚል ሀሳብ ነው የተነሳ ነው እንጂ ወደ ኋላ ያለውን እንደተባለው በእውነቱ አጣርተን ይሄ ነው ይሄ ነው ከሚባለው ከተሰማው ከእስካሁን ውጭ እኛ የምንጨምረው ስለሌለ በዚያ ላይ ምንም የምጨምረው አይኖረኝም። ግን እንደ ዋና አላማ ያዝ ነው አሁን ያለው ችግር ግን መፈታት ይችላል። ያለ መፍታት አባቶች አቅም አላቸው። ችግሩ ደግሞ ፍቱኝ እያለ ነው ያለው። ካልሆነ ግን ቤተክርስቲያኒቱ አደጋ እንዣቦባታል። ልዕልናዋ፣ ክብሯ በተለያየ መንገድ እየተሸረሸረ ነው። የአባቶችም ክብር ቢሆን ቤተክርስቲያኒቱ ናትና ክብራቸው ቤተክርስቲያኒቱ አንድ ሆነው ሲመሯት ነው እነሱም ከላይ ሆኖ መታየት የሚያምረው እና ይህን እንደው ተቀራርባችሁ እዩ ትባካችሁ የሚል ነው የእኛ እንትን ያለና የሚጨምረው ይኸው ነው።
መቼም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ አንጋፋ የሆነች ያቀፈቻቸውም አበው መሪዎቿ እጅግ የተከበሩ ለሰማይም ለምድርም ለብዙ መፍትሄ የሚጠበቁ እንደውም እነሱ ገላጋይ እንዲሆኑ የሚታሰቡ ናቸው። በኢትዮጵያ ውስጥ የሌሎችም እምነቶች ተከታዮች በክርስትናውም ውስጥ ያሉ ይሁኑ ከክርስትናውም ውጪ ያሉ ቢሆኑ በትልቅ አክብሮት የሚያዩዋት ቤተ ክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደ አንጋፋነቷም በማኅበራዊውም ሕይወት በሁሉም ዘርፍ ባላት ቦታና አስተዋጽኦ ይሄ ሁኔታ በቀጠለባቸው ዓመታት ውስጥ ጥረቶች ሲደረጉ ቆይተዋል። የምናውቃቸው ጥረቶች ለማቀራረብ እነዚህን ሁለት ወገኖች እናንተ የጀመራችሁ ጥረት ከዚህ በምን ይለያል? እስካሁን ድረስ ከተደረገው ጥረት አንደኛ፣ ሁለተኛ አባቶችስ መሪዎቹስ ይሄንን ያላቸውን ቦታ ያላቸውን ስም የሚጠበቅባቸውን ኃላፊነት አስበው ምን ያህል በንቃት ይንቀሳቀሳሉ ወደፊት ብላችሁ ታምናላችሁ? በላከ ህይወት እርስዎ ሊቀጥሉ ይችላሉ።
እሺ፣ ገር ይስጥልን። ትልቅ አባባል ነው። ቤተክርስቲያኗ እውነት ነው ብዙ የታሪክ መድበል ናት። አባቶችም ያለፈውን ታሪክ ያሳለፉትን ያስረከቡልን አባቶች ታሪክ ስንመለከት ገላጋዮች፣ አስታራቂዎች፣ የሰላም መሪዎች እንጂ እንደዚህ አይነት ታሪክ ማጋጥዋቸው ማየው አሁን ደግሞ እንግዲህ ጊዜ በረዘመ ቁጥር አንዳንድ ችግር መፈጠሩ በዓለም ላይ የታወቀ ነው ተፈጥሯል። ይህን ለመፍታት የሚደረገው ንቃትና ክትትል ምን ይመስላል የሚለው እስካሁን ባየነው መልካም ነው። ከግራ ቀኙ አወንታዊ የሆነ መልስ ነው ያለው። ክትትሉ እንዲቀጥል ለሰላም ዝግጁ መሆናቸውን ለእርቅ ዝግጁ መሆናቸውን ነው እየገለጹልን ያሉ። በዚህም አካሄድ ወደ እውነተኛ የአባትነት ስራ ሰርተው በህዝቡም ዘንድ በቤተክርስቲያኑም ዘንድ መልካም ታሪክ ይጥላሉ ብለን ተስፋ ነው የምናደርገው። እንደ ጅምሩ ከሁለቱም ሲኖዶሶች ልዑካን ተልከው መልእክቱን አድርሰዋል፣ አበውንም አነጋግረዋል። ከሁለቱም ሲኖዶስ አበው የተሰጡት መልሶች ይሁንታን የሚያሳዩ ቀጥሉ፣ ጥረቱ ይቀጥል፣ እንተባበራለን የሚል መልስ ነው ያለ። ያንን ይዘን እንግዲህ ተስፋችን ጽኑ ነው። እንደተባለው ታሪካችን እኛም የምንገልጽላቸው በየአጋጣሚው አባቶችን አንድ በየግላቸው በምናውቃቸው አባቶች ፊት እየተገኘን አብራርተናል። ሁለተኛ በጉባኤ በሲኖዶሶቻቸው በመላተ ጉባኤም ተገኝተን አብራርተናል። ይህንን በአዎንታዊ የተቀበሉት ስለሆነ ቀጣዩም የበለጠ ይህንኑ የሚያጠናክር አባታዊ መንፈሳዊ እውነተኛ የቤተክርስቲያን ስራ ይሰራል ብለን ተስፋ እናደርጋለን። እንግዲህ መቼም ጊዜ የሚያመጣውን ወደፊት ማየት ነው የምንችለው። እስካሁን ባለው ሁኔታ ግን ጥሩ ነው እና ሰላሙ ይመጣል፣ አንድነቱ ይመጣል፣ ይስተካከላል፣ የተበላሸው ይቃናል ብለን ተስፋ እናደርጋለን።
እሺ መምህር ፍሬሰው፣
በእውነቱ መላከ ህይወት እንደገለጹት ሆኖ ከባለፈው አስታራቂዎች እኛ በምን ትለያላችሁ ለሚለው ያው ያባለፈውም ወንድሞች አባቶች የቤተክርስቲያን ልጆች ናቸው። እኛም የተነሳ ነው እነሱ ከሄዱበት ጉዞ ተነስተን ነው እንዳጋጠማቸው ችግር ምን ላይ ደርሰው እንደነበረ ምን ሊሆን ይችላል የሚለውን ገምግመን ያን ጊዜ ከሆነ ደግሞ አሁን ሌላ ብዙ አመት ተጨምሮ ችግሩም እየገዘፈ መምጣቱ ምናልባትም ያን ጊዜ አባቶች በደንብ ያልታያቸው ነገር አሁን ታይቷቸው ይሆናል። ሁለተኛ አንድ ነገር ደግሞ ከብዙ ጥረት በኋላ ነው የሚመጣው እና እንደው ምን ጊዜም ቢሆን ያለው ችግር እንቅልፍ የሚያስተኛ አይደለም። ትላንት ሞክሬዋለሁ ብለን የምንተወው ነገር አይደለም፣ ተስፋ የሚያስቆርጥም አይደለም። ስለዚህ እኛ አሁንም ቢሆን ከትላንትናው ወንድሞች ከትላንትናው አባቶች ጥረት ከነሱ ከሄዱበት ጉዞ በመነሳት ነው አሳሙን ይዘን የምንንቀሳቀሰው እና ዛሬ ግን ለየት ያደርገዋል የምንለው ብዙ አባቶች ችግሩን የተገነዘቡት ይመስላል። ልዩነቱ ደግሞ ያመጣውም ጣጣ ከትላንት ባለፈው ከተጀመረው የእርቅ ዘመን ከዚያ በኋላ የታዩ ክስተቶች በጣም ለቤተ ክርስቲያኒቱ አደጋ የሆነ ነው ያለው፣ ያንም ተገንዝበናል። በሌላ መልኩ ደግሞ አባቶች እንዴት አይተውታል? አባቶች በአጋጣሚ ሁለቱም ቅዱሳን ፓትርያርኮቹ በአንድ ቤተ መቅደስ የነበሩ በቅርብ የሚተዋወቁ በቅርብ የሚከባበሩ አባቶች ነው የነበሩት። የመጀመሪያ ሊቀ ጵጵስና ሹመታቸውም በአንድ ዘመን የተፈጸመ ነው። ስለዚህ በጣም የሚቀራረቡ ሰዎች ናቸውና የሚያቀራርብ ከተገኘ ከምንም በላይ ጉዳዩን የመፍታት እድሉ ይኖራል። ከእኛ በላይ እነሱ ይተዋወቃሉ። እኛ መንገዱን ብንጠርግ እኒያ አባቶች በጓደኝነት ከታችኛው ጀምሮ ከቤተ መቅደስ አገልግሎት በነበረው ጊዜ ጀምሮ የሚተዋወቁ በብዙ መልኩ የሚግባቡ ናቸውና ችግሩ ኋላ ላይ ነው ጎልቶ እየመጣ ያለው። ምናልባትም ደግሞ በወቅቱ ችግሩም ሲፈጠር አንዳቸውም አልኖሩም የሚለውም ታሳቢ አድርገናልና ስለዚህ ይሄ እንደ እድል ይፈጥርልናል ብለን ነው የተነሳ ነው። በዋናነት ግን ዛሬም ይሁን ነገም ይሁን ቤተክርስቲያኒቱ አንድ እስካልሆነች ድረስ ችግሩ ለቤተክርስቲያኒቱ ብቻ ሳይሆን ለአባቶችም ክብር፣ ለምዕመናኑም ህብረት፣ ለሀገሪቱም ልዕልና ምክንያቱም አገሪቱንም ማስከብራ በታሪክም በባህልም በሁሉ ነገሩ በማህበረሰቡም ያለውን ስነ ምግባር ይዛ የቆየች ቤተክርስቲያን ስለሆነች ቤተክርስቲያኒቱ የሚደርስባት አደጋ ለሀገሪቱም የሚተርፍ ለህብረተሰቡም ለነበረው ወርቃማ ባህል አደጋ እንደሆነ ተረድተናል። አባቶችም ከዚህ የተነሳ ይመስለናል አሁን ባለው በቅርበት በምናነጋግራቸው ጊዜ አዎንታዊ መልስ ነው ያላቸው። ሁሉም ከኛ ይበልጥ የቤተክርስቲያኒቱ ልዩነት ያሳዝናቸዋል፣ ይተክዛሉ። እንዴት እናድርገው ነው? ስለዚህ እኛ እየሆን ያለ ነው ምንድን ነው የሚያሳስባችሁ ከሆነ መፍትሄውም እንዲህ ሊሆን ይችላል። እናንተ ስትገናኙ የበለጠ ደግሞ አዘናችሁን በጋራ ስትነጋገሩ መፍትሄው ከእጃችሁ ላይ ነው ያለው። መቼም ችግር የመጣው በሰው ምክንያት ከሆነ መፍትሄውም ከሰው ልጅ ጋር ነው አብሮ ያለው እና ከእናንተ ከአባቶች የሚርቅ አይደለም ብለን ነው የእኛም እንቅስቃሴ አባቶቻችን የተረዱን ይመስላል እስካሁን በተንቀሳቀስ ነው። ስለዚህ በሁለቱም በኩል የተሰጠው ጥሩ አዎንታዊ መልስ ነው ይሄ ነው።
አሁን ያነሱት አንድ አባባል ነበር መምህር ፍሬሰው ሁለቱም ፓትርያርኮች ብለው ተናግረው ነበር የብዙ ሰው ህመምም ይሄው ይመስለኛል እናልባት ችግሩን እንዳላችሁት ቀደም ሲል የሚያውቁት የውስጥ አባቶች ቅርበት ያላቸው ሊሆኑ ይችላሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሆና ሳለች ሁለት ሲኖዶሶች ሁለት ፓትርያርኮች እየተባለ ይነገራል ለመሆኑ እናንተ እንደዚህ ስትመለከቱት የቀኖና ችግር የህገ ቤተክርስቲያን ችግር ይታያችኋል ወይ መንገዳችሁ ላይ ነው ወይስ ደግሞ ይሄ የምድሩ ፖለቲካ ውስጥ አገብቷል መምህር ፍሬሰው ሊቀጥሉ ይችላሉ
በእውነቱ እንግዲህ የቀኖና ችግር የለም አለ ለሚለው ችግር ሲፈጠር መቼም የነበረው ደንብ በተግባር አይተረጎም ሲል ነው ችግሩም ይመጣ የታወቀ ነው ያ የጋራ ደንቡ ከተከበረ ችግር አይመጣም የሆነው ነው ግን ቀኖና በቅዱስ ሲኖዶስ የሚወጣ የሚቀኖን ነው ማለት ህጉ ጽራቱ ለምሳሌ አሁን ምን ተቅፋቸው ህጎች በሙሉ ቀደም ሲል ከሰለስቱም ጀምሮ የተሰሩ ቀኖናዎች በሙሉ አባቶችም በዘመኑ የሸወሰኑ አባቶች ምንድነው የሚሉት በመጨረሻው ላይ በኋላ ዘመን ያመጡ አባቶች ተጨማሪ መበየን ይችላሉ ቀኖናውን ማሻሻል ማስተካከል ይችላሉ ነው ያሉት ምክንያቱም ዘመን የሚያመጣው ችግር ስላለ ነው ችግር አንድ አይነት መልኩ ነው ስለማይቀጥል እንደየዘመኑ እንደየትውልዱ በህግ አንቀጽ ከተጠቃለለው ውጭ ሌላ አሻሚ ነገር ሊመጣ ስለሚችል ለዚያም ህግ ስለሚያስፈልገው ነው እና ይሄ ነው ሌላው ፖለቲካዊ የሚለው እንግዲህ እኛ አሁን ሁሉም ችግር ሊኖር ይችላል ላይኖርም ይችላል እኛ ግን ሁሉም ሰው ችግር ሊፈጥር የሚችለው ችግሩ ስላልታየው ነው እየደረሰ ያለው ለቤተክርስቲያኒቱ እየደረሰ ያለው አደጋ ስላልታየው ነው አንድ ብንሆን የሚገኘውን ጥቅም ስላላየ ነው ብለን ስለምንገነዘብ ሁሉንም በሁሉም መልኩ ያሉን ችግሩን የሚጠቅሱ ሰዎች ወይም እንቅፋት ሊሆኑ የሚችሉትን ሰዎች በአጽንኦት ማስረዳትና ጥቅሙን ማሳየት ነው እንዳላማ ወሰን ነው እና ከሌ ችግራችን ነው ከሌ እንዲህ ሊያደርገን ይችላል ብለን ሳይሆን ቢገጥመን በፖለቲካም በኩል ቢገጥመን ማስረዳት ነው በቀኖናም በኩል ይመጣ ይሄ ነው መፍትሄው ይላል እናስረዳለን ይሄን ደግሞ መቼም የሰው ልጅ ቅንነት ነው የሚበዛውና ከተረዳን ከመረዳዳት ከማስረዳት የሚቀር ነገር ስለሆነ ካስረዳናቸው ሁሉም አካላት ይቀበሉናል ምናልባትም ካለመረዳዳት የመጣ ነገር ሊሆን ይችላል የሚል አዎንታዊ ሐሳብ ነው ያለን ሁሉንም ችግሮች ዳሰናቸዋል ችግር ሊሆን ይችላል የሚሉትንም ጉዳዮች በሙሉ ዳሰን ለሚመለከታቸው ሁሉ በቀጥታም በተዘዋሪም የማስረዳት አሁን ያለችበትን የደረሰችበትን ቤተክርስቲያኗ ወደፊትም ከዚህ ቀጥሎ ከዚህ የባሰ ሊመጣ እንደሚችል የማስረዳት ነውና ክርስቲያን የሆነ ኢትዮጵያዊ የሆነ የቤተክርስቲያኒቱ ጉዳይ ያገባዋል በኢትዮጵያ ውስጥ የኢትዮጵያ ቤተክርስቲያን አሻራ የሌለበት ማንም የለም ስለዚህ ሌላም ሃይማኖት ይኖረው ኢትዮጵያዊ በመሆኑ ብቻ የቤተክርስቲያኒቱ ታሪክ ግርማውና ሞገሱ ነው ሀብቱ ነው ነጸብራቅ ነውና ያ ሁሉ ሁሉም ሰው ይመለከተዋል እንዲመለከተው ግን እኛ በጣም ማሳየት ይኖርብናል ማስረዳት ይኖርብናል ይሄ ብቻ ሳይሆን ሌሎች የሚሰሙ ሰዎችም ይሄን ለማስረዳት የሚያስችላቅም ሐሳብ እንዲለግሱን ሁሉ እንፈልጋለን ስለዚህ በዚህ መልኩ ካደረግን የሚያስቸግረው ይለዝባል እንደውም ከኛ ጋር አግዞ ሊቆም ይችላል የሚል ግምት ሐሳብም ያለን እዚህ ላይ ደግሞ እግዚአብሔር ይረዳል የሚያድርሻችንን እንስራ እግዚአብሔር ያከናውናል ግን እኛ በዘመናችን ምን ሰራን የሚለው ነገር እንዳይቆጨን የምንችለው ሁሉ መስራት አለብን ብለን ነው የተነሳሳ ነው በዚህ መልኩ ነው
መላከ ህይወት አረጋውኝ
አቤት
ንስቲርሶ ደግሞ የሚሰማ
ተገልጿል በእውነቱ በጥሩ ሁኔታ ነው የተገለጸው የቀኖናም ይሁን የዶግማም ይሁን የፖለቲካም ይሁን ጫና በተለይ ቀኖና ዶግማ የሚባለው ነገር ለኔ ምንም ጥሰቱም ምንም አይታየንም ለመጣላት ለመለያየት እንደ ምክንያት ሆኖ ከመጠቀስ በስተቀር በዚያም ያለው ቀኖና አንድ ነው በዚህም ያለው ቀኖና አንድ ነው እንደ ትልቅ ነገር ተደርጎ በአንድ አቅጣጫ የሚጠቀሰው ያው ሁለት ፓትርያርክ ሆነ የሚለው ነው ይሄ የሁሉ ችግር የሁሉም ጭንቀት ነው ያን ማን አደረገው እንዴት ነው የተደረገው በምን ምክንያት ሆነ የሚለውን በእውነቱ በኔ በኩል ሁሉም ጠያቂ ነው ለምን ሆነ ለሚለው ነገር ሁሉም ጠያቂ ነው የተደረገው በላይ በቅዱስ ሲኖዶሱ አካባቢ ነው የተፈጸመው ያንን ተቀምጦ የመፍታት ችግሩና መነሻውን አውቆ የመፍታት ኃላፊነቱም አሁን የቅዱስ ሲኖዶሱ ነው ቤተክርስቲያን አንዲት ናት እንኳን አንዲት ኦርቶዶክሳዊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀርቶ በዓለም ያለች ቤተክርስቲያን አንዲት ናት ብላ የምታምን ቤተክርስቲያን ናት በዚያች አንዲት ቤተክርስቲያን ላይ ሁለት ራስ እንደ በቀለባት ያህል የሚያስጨንቅና ቅልፍ የሚነሳ ችግር ነው። ይህንን ለመፍታት ሲኖዶሱ አሁንም የጠነከረ ሂደት ሊሄድበት ይገባል። ፖለቲካውም ጫና ቢመጣ የመመከት ኃላፊነቱ የቅዱስ ሲኖዶስ ነው። እኛ አናውቀውም። ታች ወርዶ የምናየው ነገር የለም። እንደው ፖለቲካው ነው ይሄን ያደረገው፣ በፖለቲካ ነው ይሄ የተፈጠረው የሚለውን ነገር እኛ በውጭ ያለው ሰው አያየውም ሲባል ነው ሲባል ከምንሰማው ውጭ እጁን ከቶ ይሄን አደረገ ሲባል ብዙ አንሰማም። ጥርጣሬ ደግሞ ማስረጃ ሊሆን አይችልም። ገና ይሆን ይሆናል ብለን የምንሰጠው ሀሳብ ቢኖርም ሊሆን አይችልም። ስለዚህ አሁን እነዚህ አባቶች በተለይ ከአምስት ስድስት ዓመት ጀምሮ የእርቅ የሰላም የአንድነት ጉዳይ በሁለቱም ሲኖዶሶች ተመላልሶ ይነሳል። የሲኖዶስ ጉባኤ በሚያጠናቀቁበት ጊዜ ለሰላምና ለአንድነት ዝግጁዎች ነን፣ በራችን ክፍት ነው የሚል የሰላም መግለጫ ይሰማልና ይሄ ዝግጁ መሆናቸውን በመገንዘብ ነው አሁን እንግዲህ ያለው ይሄ ጉባኤ። ለምን እኛ አናግዝም? ከታች ሁነን በሩን አናመቻችን? በሩን አንከፍትም? ክፍት የሆነውን በዚያ ውስጥ ገብተን እኛ ደግሞ አባቶቻችን ተቀራረቡና ተነጋገሩ፣ ይህንን ሰላም አምጡ፣ ይህንን አንድነት ፍጠሩ ብለን እንርዳ የሚል ዝግጅት ነው እየተካሄደ ያለው እና ጫናውን በእውነት ብዙ ጊዜ ደጋግም የምለው ነገር አለኝ። የሌላ ውስጣዊ ይሁን ውጫዊ ጫና ለእኛ ግልጽ አይደለም፣ አናውቀው። እዚያ ውስጥ ያለው ግን ሊያውቀው ሊረዳው ይችላል። ይህን የነበሩት አባቶች ናቸው። እነሱ ደግሞ እንዳልኩት በጤናም በእርግናም ብዙዎቹ የሉም። አሁን እየተነጋገርን አስብ ነበር ከአስር የማይበልጡ አባቶች ነው የቀሩት። የተቀረው በዚህኛውም ብዙ አባቶች አሉ፣ በወዲያኛውም ብዙ አባቶች አሉ። የነገሩን መነሻ የማያውቁት ናቸው፣ ግን የቤተ ክርስቲያን አንድነት ያሳስባቸዋል። አሁንም ቢሆን የመለያየቷ ጉዳይ ስለሚያሳስባቸው ሁሉም በጭንቀት ይከታተሉታል። እኛንም ሲያነጋግሩን ግፉበት፣ በርቱ፣ ከጎናችሁ ነን የሚል ሀሳብ ነው ያለው እና ይህን ነገር እንግዲህ ይህን ጊዜ ልንጠቀምበት ይገባል። አባቶቻችንም ቅድም ከአቶ ሶሎሞን በሰፊው እንደተገለጸልን ተምሳሊት የሆነች ቤተክርስቲያን፣ የእርቅና የሰላም ተምሳሊት የሆነች አባቶች ያሉባት ክርስቲያኑ ብቻ ሳይሆን ማንኛውም ኢትዮጵያዊ በትኩረት የሚመለከታት ቤተክርስቲያን ዛሬ ለእርቅ ራሷን አታዘጋጅም ብለን አናምንም። ይዘጋጃሉ፣ ይታረቃሉ፣ አንድነት ይፈጠራል ብለን እግዚአብሔርን አጋዥ በማድረግ ጥረታችን ይቀጥላል ማለት ነው። ይርስትልን
የሰላምና የአንድነት ጉባኤ ሁለተኛ ዙር ስትሉ ምን ማለታችሁ ነው?
ከዚህ በፊት ተጀምሮ ነበር። እናንተም እንደምታውቁት በዚሁ በአሜሪካ ሀገር ለሶስት ጊዜ ድርድር ከሶስት በላይ ነው ይመስለኛል። እንዲሁም በአንደኛው አባቶች በዚያም በዚህም ያሉት በአንድ ቤተ መቅደስ አብረው የቀደሱበት አገልግሎት የሰጡበት ተለያይተው የኖሩት አባቶች እንደ ተደራዳሪ ሳይሆን ሲገናኙ ናፍቆታቸውን የተነጋገሩበት እንደው ከዚያኛው በፊት በመጋረጃ ጀርባ ሄዱ የነበሩት ሲገናኙ እንዲህ ከሆኑ ምንድን ነው የሚለያያቸው የሚል ብዙዎቹን በቅርበት የነበሩ ሰዎች ጥያቄ ያስጫረ ነው እና የመጀመሪያው አባቶች የደከሙትን ድካም በዚህኛው ውስጥ ዋጋ በመስጠት አሁን ያኛውን አንድ እናድርግ የሚለው አላማ አሁንም እነዚያኞች ይዘውት የነበረው አሁን እኛም ቀጥለነዋል ለማለት ነው።
ከየት ነው የተሰባሰባችሁት? ስንት ናችሁ በዚህ ጥረት ውስጥ አሁን ያላችሁ?
በእውነቱ እንግዲህ እንደ ዋናነት ስንቋቋም በዚህኛው በውጭ ሲኖዶስ ያለው በሀገሬ ሲኖዶስ ያለው ነው። አሁን እንኳን እዚሁ ላይ ቀርበን የምንናገረው እኔ በዚህ በውጭ ሲኖዶስ ነው ያለሁት። በዚህ በደብረ ኃይል ዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ነው አገልግሎት የምሰጠው። በውጭ ሲኖዶስ ውስጥ ያለው ቤተ ክርስቲያን ነው። ቀደም ሲል እንደገለጹት መላከ ኃይል በሀገር ቤት ሲኖዶስ ነው ያሉት እና ከዚህም ከዚያም ነው እና በጥቅሉ ወደ 12 ስራ አስፈጻሚ አለን። ወደ 24 ነው ጠቅላላ አባላቱ። ከዚያ ውስጥ ደግሞ 12 ስራ አስፈጻሚ አለ። አባላቱ እንደዚያ ናቸው እና ከተለያየ ዓለም ነው ከኢንግላንድ፣ ከስዊድን፣ ከጀርመን፣ ከቤልጅየም፣ ከካናዳ እና የሌለበት ዓለም አለ ማለት አንችልም። እንደው ለመገናኘት ያው የአንዳንድ ጊዜ ሌሊቱና የቀኑ ልክ እንደ አውስትራሊያ ለስብሰባ መች ካልሆነ በስተቀር በቀጥታ የሚሆን በተዘዋዋሪ ከተለያዩ ሀገሮች አብረውን እንትን ይላሉ እና በዚህ መልክ የተቋቋመ ነው ማለት ነው።
እንግዲህ የሚቀጥለው ስብሰባችሁ፣ የሚቀጥለው ጉባኤያችሁ የምትገናኙበት ሁለቱንም ወገኖች የምታገናኙበት ሀሳብ አላችሁ የያዛችሁት?
እሱ ዋና ስራችን ነው። እሱማ ምንም
አዎ መቼ ነው
የምንቀሳቀሰው? እሱን እንግዲህ ገና አሁን ነው ወደ አባቶች ልኡካን ተደው በውጩም በአገር ቤቱም ልኡካን ያስረዱት።
ና በውጭ ወደ ሀገር ቤት የሄዱትም ልኡካን ተመልሰዋል። ሁሉም ልኡካን አልተመለሱም። የተወሰኑት ገና ሀገር ቤት ናቸው። እዚህ ያለው አባቶች የሚመቻቸውን ጊዜ በማመቻቸት ይሄ ጊዜ ይመቸናል የሚለው የሁለቱም በውጭም በውስጥም ያሉት አባቶች ጊዜውን የሚመርጡት እነሱ ናቸው። የሚመቻቸውን ጊዜ ግን እኛ ዛሬ የሚሆን የሚል ጥያቄ መጎትጎት ነው የኛ እና እንዲያመቻቸ ነው ቀደም ብለን ቦታውን እንትን እንድንል ምን ያህል ጊዜ እንስጥ እንዴት ይሁን የሚለውን እየጠየቅ ነው። እነሱ በዚህ ጊዜ ይመቸናል የሚለውን መልስ እንዳገኘን እንትንላለን ማለት ነው።
ምናልባት እዚህ ጋር መላከ ህይወት ድልስጦት የሚጨምሩት ነገር ካለ?
ይኸው ነው እንግዲህ ጊዜ ብቻ ሳይሆን ቦታም እናመቻቻለን። ገና የት ይሁን መቼ ይሁን የሚለውን ይህም የእነሱን ፈቃድ እንጠይቃለን። እኛንም ጥንካሬ ገና እንገመግማለን። እነሱን በምናሰባስብበት ጊዜ ብዙ ነገሮች ይጠብቁናል። የማስተናገዱ፣ የመቀበሉ፣ የመሸኘቱ ጉዳይ ያን ሁሉ ለማጠናከር ያው እየሰራን ነው ያለ ነው። 24 ዋና አባላት እና 12 ስራ አስፈጻሚ አባላት አሉ ስንል ይሄ አሁን ያለውን ነው እንጂ ወደፊት ሰፋ ያለ በየሀገሩ ንዑሳን ክፍሎች ይኖሩናል። በሀገር ቤት ውስጥ ጭምር ይኖረናል። እሱንም አሁን ወደ ሀገር ቤት ሄደው የነበሩ አባቶች በመጠኑ ቢሆን ሰዎችን አነጋግረው አፈላልገው አመቻችተው የመጡት ነገር አለ። በዋና ስራ አስፈጻሚ ኮሚቴው ሲጸድቅ በሀገር ቤትም ሌላ ቅርንጫፍ እንደሚኖረና በቅርብ ጉዳዩ እንዲከታተል ለማድረግ እንጥሏለን። ያን አድርገን አሰብነው ደረጃ ለመድረስ የመላውን ኢትዮጵያውያን ትብብር ይጠይቃል። ወደ ትብብሩ እንዲመጣልን እንቅፋት ከመሆን ብዙ አንዳንድ ጊዜ ባለፈውም ቢሆን እንቅፋት ተፈጥሮ ይመስለናል የተቋረጠው። እነሱ ወደውታል ለመተራረቅ ለመቀራረብ ተስማምተዋል። ግን በመካከሉ የተፈጠረውን ነገር አናውቅም፣ እስካሁንም አይታወቅም፣ ተቋርጦ ቀርቷል። አሁንም እንደዚህ አይነት ነገር እንዳይገጥመን ሚዲያዎችም እናንተ እንደናንተ ያለውም ድርጅት ሌላውም ህዝብ ስለ አንድነት ማሰብ ይኖርበታል። ከመጣላት ከመለያየት የሚገኝ ትርፍ እንደሌለ ሁሉም ያውቀዋል። ግን ጊዜው ግድ ቦታና ጊዜ ፈጥሮም ቢሆን ወደ መለያየት ደግሞ የሚያዘነብሉ ሀሳቦች አንዳንድ ጊዜ ሲንጸባረቁ ይታያልና እንዲያው በተቻለ መጠን ወደ ሰላሙ፣ ወደ አንድነቱ፣ ለሀገራችንም፣ ለቤተ ክርስቲያናችንም እንደው ለማን እንደው ለጥቂት ጊዜያችንም ለቀን ውሏችንም ሰላም አስፈላጊ ነው፣ አንድነት አስፈላጊ ነው። ምንም ነገር የተፈጠረ ችግር የለም በቤተ ክርስቲያናችን። የወዲያኛው ወዲህኛው የሚለው ነገር የመጣ ሁሉ ከመለያየት እንደው በትንሽ ቀን አንድ ቀን በተፈጠረ ስህተት አመታትን አስቆጥራ ወንድማማቾች፣ እህታማቾች በአንድ እምነት እያመኑ አንድ አገልግሎት እየፈጸሙ ግን የውጩ የውስጡ የሚባል ክፉ አባባል ተፈጥሮ ይኸው ሁላችንን በአሻጋሪ እንድንተያይ እያደረገ ስለሆነ በአጠቃላይ ለአንድነቱ እንድንሰራ እንደው በዚህ አጋጣሚ ለሁሉም ኢትዮጵያዊ መልእክት አስተላልፋለሁ። እግዚአብሔር ይስጥልኝ።
መቼም የተከበራችሁ አባቶች፣ ይቺ እጅግ የተከበረች እጅግ የከበደች ቤተ ክርስቲያን ብዙ ነው፣ ሰፊ ነው ቦታ። በሀገር ግንባታ፣ በስነ መንግስት፣ በዳኝነትና ፍትህ፣ በጦርነት፣ በልማት፣ በትምህርት፣ በቤተሰብ ምስረታ፣ በሰብዕናና በስነ ምግባር እነጻ፣ በማህበራዊ ትስስርና መግባባት፣ በስነ ጽሁፍ፣ በስነ ጥበብ፣ በታሪክ፣ በስነ ህንጻ፣ በሌሎችም ብዙ ብዙ ጉዳዮችን ብናነሳ ከእምነቱ ከሃይማኖቱ ከክርስትናው ጎን ማለት ነው የብዙ ነገር መሰረት ዋልታ ማገር የሆነች ቤተክርስቲያን ነች። ሰላሟ እና አንድነቷ ለብዙ ተከታይ ለብዙ ልጆቿ የሰላምና የአንድነት ምንጭ የሚሆን ይመስለኛል። ይሄ የሰላምና የአንድነት ሁኔታ ደግሞ በአጠቃላይ ለኢትዮጵያውያን ሁሉ የሰላምና የአንድነት ተስፋ መሰረት የሚሆን ይመስለኛል። እንግዲህ የተከበራችሁ አባቶች ሁላችሁም በዚህ ጥረት ውስጥ የተሳተፋችሁ እግዚአብሔር አብሯችሁ ይሁን። ጥረታችሁ የተሳካ እንዲሆን እመኛለሁኝ። እንደዚሁ ስራችሁን ደግሞ እየተከታተልን ወደፊትም ለህዝብ እናሳውቃለን የምትደርሱበትን። ለዛሬ ለጊዜያችሁ በጣም እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።
እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አቶ ሰሎሞን አንተን እግዚአብሔር ይስጥልን። በእውነቱ ከኛ ቀረት የሚለውን ጊዜ መቆጠብ እየመሰለን ተወት የምናደርገውን የበለጠ አንተ እያሟላ ቤተክርስቲያናችንን ስለገለጽክልን በጣም እናመሰግናለን።
Amen.